ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የኢትዮጵያ 15ኛ አምባሳደር በዋሽንግተን ዲሲ
አገሪቱ ውስጥ በመጣው ልክ በ10ኛው ቀን ፕሬዝዳንት ትራምፕ ጋር ቀርቤ የሹመት ደብዳቤን ማቅረብና ኦፊሻል የሆነ ስራዬን መጀመር የሚችልበት ሁኔታ መፈጠሩ ይሄ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ።
አምባሳደር ፍጹም አረጋ ናቸው፣ አነጋግረናቸዋል።
ኢትዮጵያውያን የዘለቁበትን ማህበራዊ ትስስር እያጡት ይሆን?
መጮህ አለብን ስልሽ ምንድን ነው? አንድ ሞኝ የሆነ ሰው አሉ ቤቱ ሳተያይዞ ተቃጥሎ እሱ ተረፈ። ቤቱ አመድ ሆኖና ሰዎች ይዘውት ሲወጣ ይስቃል። ለምን ነው የምስቀው ሲባል የቤቴ መቃጠል ለተዋኔ በጀኝ ብሎ ተረታል። እና ቤታችን እየተቃጠለ በተዋን ጉዳይ እየተጣላል።
ዶክተር ደረሰ ጌታቸው የማህበረሰብ ሳይንስ ሶሺዮሎጂ ምሁር ናቸው። በዚህ ምሽት ይዘናቸዋል።
እሁድ ሚያዝያ 6 2011 ዓመተ ምህረት
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የሰሜን ብሔራዊ ፓርክን ቃጠሎ ለማጥፋት አንድ ከደቡብ አፍሪካ የተላከ ሄሊኮፕተር ዛሬ ስራ መጀመሩ ተሰማ። የፓርኩን ቃጠሎ ለማጥፋት እስራኤልም የባለሙያዎች ትብብር ማድረጓን ከባህር ዳር አስቴር ምስጋናው ዘግባልናለች።
ካለፈው መጋቢት ወር አጋማሽ ጀምሮ በሰሜን ብሔራዊ ፓርክ ከባድ የሚባል የእሳት ቃጠሎ አደጋ አጋጥሟል። ቃጠሎውን ለማጥፋት የአካባቢው ነዋሪዎች ርብርብ ሲያደርጉ ቢቆዩም ዛሬ ግን የክልሉና የፌዴራል መንግስት ባደረጉት የድጋፍ ጥሪ መሰረት ደቡብ አፍሪካ 2 እሳት የሚያጠፉ ሄሊኮፕተሮችን ስትልክ፣ እስራኤል ደግሞ 11 ቡድን ያለው የእሳት አደጋ ሰራተኞችን ልካለች ያሉት የፓርኩ የማህበረሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው ናቸው።
ሳውዝ አፍሪካ ሪጅስ ተደረገ። የኬንያ አንድ ሄሊኮፕተር ገብቷል። ትራፕ ጀምሮ እስራኤል እሳት አደጋ ሰራተኞች ወደ 3 የሚሆኑ ሐኪሞች 11 ሰዎች አካባቢ መጥተዋል። ዛሬ ነው የገቡ። ስራ አልጀመሩም። ነገጧ ጀምሮ ወደ ስራ የሚገቡበት ሁኔታ አመቻችቶ በዝግጅት ላይ ናቸው ያሉ። ያው አሁን እየታየ ያለው ረባዳ ወይም ገደላማው ክፍል ላይ ነው ሳቱ ያለ። በማርጣት ላይ ነው ያለ ሄሊኮፕተሩ። እንግዲህ ውጤቱን በኋላ ነው ሁላችን የምናውቅ ማለት ነው።
እስካሁን በደረሰው ቃጠሎ በፓርኩ ውስጥ ያሉ ብርቅዬ የሚባሉ የዱር እንስሳት ሞተው እንዳልተገኙ የገለጹት ኃላፊው በቃጠሎ የወደሙት በሜዳማ ስፍራ ያሉ ሳሮች ሲሆኑ እነዚህም በቀላሉ በዝናብ ተመልሰው የሚበቅሉ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ለአፍሪካ ጉብኝታቸው ወደ ኢትዮጵያ የገቡት ኢቫንካ ትራምፕ ዛሬ አዲስ አበባ መሆናቸው ታውቋል። የፕሬዝዳንት ዶናልድ ትራምፕ አማካሪም የሆኑት ሚስስ ኢቫንካ ትራምፕ ከአዲስ አበባው የኢኮኖሚ ጉባኤ በተጨማሪ ከቡናው ኢንዱስትሪ ሴት ሰራተኞች ጋር ይገናኛሉ። በሴቶች የሚመራ አንድ ጨርቃጨርቅ ፋብሪካም ይጎበኛሉ ተብሏል። በፕሬዝዳንቱ ዙሪያ ያለው ዝግቦች ሴት ልጃቸውን ኢቫንካን ተከትሎ ስለመሄዱ ለጊዜው የታወቀ ነገር የለም። ሆኖም ጋዜጠኛ ሲሳይ ውብሸት በኢትዮጵያ ብቻ ሳይሆን በመላው አህጉሪቱም የሴትዮዋ ጉብኝት መልካም አቀባበል ይኖረው አይመስለኝም ማለቱ ተሰምቷል። የፖለቲካ ተንታኟ ማራኪ ተስፋዬ ደግሞ የኢቫንካ አመጣጥ ለሴቶች ተጨማሪ ጉልበት ሆኖ ግባችንን ለመምታትም ይረዳል ብላለች። ባለፈው ሳምንት የሱዳኑን ፕሬዝዳንት ኦማር አልበሽርን ከስልጣን ያስወገደው ዋናው የተቃዋሚዎች ስብስብ ወታደሩ ስልጣኑን በአስቸኳይ ለሲቪል መንግስት እንዲያስረክብ ጥሪ አቀረበ። ጥሪው ተቀባይነት እስከሚያገኝም ህዝባዊ ተቃውሞ አያቆምም ሲል ከተቃዋሚዎች አስተባባሪዎች አንድ የሆነው የሱዳናውያን የሙያ ማህበር ገልጧል። አልበሽርን የጣለው የወታደራዊ መፈንቅለ መንግስት መሪዎች ግን 2 ዓመት ስልጣን ላይ ለመቆየት እንደሚፈልጉ ይፋ ማድረጋቸው አይዘነጋም። አንድ የሶማሊያ ክልላዊ ሚኒስትር ለቪኦኤ እንደገለጡት ሶማሊያ ውስጥ የሚንቀሳቀሰው የአይሲስ ምክር ቤት ምክትል ኃላፊ ጥቃት ደርሶበት ተገድሏል። የፑንትላንድ ክልል የደህንነት ሚኒስትር አብዲ ሳማድ መሐመድ ጋላን ለአሜሪካ ድምጽ ሶማሊኛ አገልግሎት በሰጡት ቃል የአማጺው ቡድን መሪ አብዲ ሐኪም መሐመድ ኢብራሂም የተገደለው ዛሬ እሁድ ሆልአኖድ እና ሂሮ በተሰኙ መንደሮች መካከል በተካሄደ ጥቃት ነው። የፑንትላንዱ ሚኒስትር ጋላም ሲናገሩ በተጨማሪም የአይሲሱ መሪና ሌላ አንድ መንገደኛ የነበሩበት መኪና በጥቃቱ ሲቃጠል ሁለቱም ሞተዋል፣ የሌላው ሰው ማንነት ግን አልታወቀም ብለዋል። ደቡብ አሜሪካን እየጎበኙ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ እሁድ ወደ ኮሎምቢያዋ የድንበር ከተማ ኩኩታ ያመራሉ። በዚያም የቬኔዙዌላን ስደተኞች እንደሚጎበኙ ታውቋል። አያሌ ቬኔዙዌላውያን አገራቸው ውስጥ ያለውን ረሃብና አመጽ ሽሽት በአሁኑ ወቅት ኩኩታ ከተማ ውስጥ ተጠልለው ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ከቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ጋር ያላቸውን ቅራኔ ለማርገብና ድጋፍም ለማግኘት ያካሄዱትን ቅስቀሳ በመቀጠል ውጭ ጉዳይ ሚኒስትሩ ወደ ተለያዩ ደቡብ አፍሪካ አሜሪካ ይቅርታ ክልሎች ጎራ ብለዋል። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 6 2011 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ወደ መጀመሪያው ቅንብር እንዝለቅ።
አስራ አምስተኛው የኢትዮጵያ አምባሳደር በዋሽንግተን።
በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ስራ ፈጠራን በመደገፍና በዘላቂ መዋዕለ ንዋይ ላይ ያዘነበለ እንዲሆን ለማስቻል እንደሚሰሩ አዲሱ አምባሳደር ፍጹም አረጋ አስታውቀዋል። የሹመት ደብዳቤያቸውን ሰሞኑን ለፕሬዚዳንት ትራምፕ ያቀረቡት አምባሳደር ፍጹም ከቪኦኤ ጋር ባደረጉት ቃለ ምልልስ በውጭ ያሉ ኢትዮጵያውያን ለውጡ በውጤታማና በተረጋጋ መንገድ እንዲቀጥል ለማድረግ እንዲተጉ ጥሪ አስተላልፈዋል። ያነጋገራቸው ሰለሞን አባተ ነው።
የኢትዮጵያና የዩናይትድ ስቴትስ ግንኙነት መጀመሪያ በ1903 ዓመተ ምህረት በአውሮፓ አቆጣጠር በኢትዮጵያ ደግሞ በ1896-97 ዓመተ ምህረት መሆኑ ነው። በአጼ ምኒልክና በ25ኛው የዩናይትድ ስቴትስ ፕሬዚደንት ቴዎዶር ሩዝቨልት ልዑክ በነበሩት ሮበርት ፒት ስኪነር መካከል ለ9 ቀናት የዘለቀው ውይይት በተካሄደ ጊዜ ነበር። ከዚያም ጥር 18/1921 ዓመተ ምህረት ጃንዋሪ 26/1929 ነው በአውሮፓ አዲስ አበባ ላይ በተፈረመ የሽምግልና የስምምነቱ ውል ግንኙነቶቹ ከፍ ወዳለ ደረጃ እንዲሸጋገሩ ተደረገ። ያኔ ታዲያ ኢትዮጵያ ለዩናይትድ ስቴትስ እጅግ የተከበረች ወይም የተመረጠች ሀገር ወይም ወዳጅ most favored nation ተብላ ተፈርጃለች። ፋሽስት ጣሊያን ኢትዮጵያን በ1928 ዓመተ ምህረት እስከወረረችበት ጊዜም ያ የክብርና የመግባባት ወዳጅነት ጠንክሮ ቆይቷል። ያኔ ራስ ተፈሪ የነበሩት ቀዳማዊ ኃይለ ሥላሴ እርሳቸው ዘውድ የደፉትና አጼ የተባሉት መጋቢት 24 1922 ዓመተ ምህረት ነበር ለተማሩ ጥቁር አሜሪካውያን ግብዣ ያደረጉ ኢትዮጵያ ውስጥ እንዲኖሩ እንዲሰፍሩ የሚጋብዙ ነበር። በዚያም የኢትዮጵያ አቪዬሽን አባት እየተባሉ እስከ ዛሬ የሚታወሱትንና የሚከበሩትን ኮሎኔል ጃን ቻርልስ ራቢንሰንን የመሳሰሉ አሜሪካውያን ባለሙያዎች ወደ ኢትዮጵያ ሄደዋል። የኢትዮጵያ አየር ኃይል መስራችና አዛዥም ነበሩ። በነገራችን ላይ ኮሎኔል ራቢንሰን በኢትዮጵያ አየር መንገድ ምስረታ ውስጥም ቁልፍ ሚና ተጫውተዋል። ቀዳማዊ ኃይለ ሥላሴ በሕይወቴና የኢትዮጵያ እርምጃ ግለ ታሪካቸው ውስጥ ዩናይትድ ስቴትስ የጣሊያንን ኢትዮጵያን መያዝ ዕውቅና ካልሰጡ 5 ብቸኛ ሀገሮች አንዷ እንደነበረች ጽፈዋል። ለማንኛውም የሙሶሊኒ ጦር ተሸንፎ ኢትዮጵያም ነጻነቷን ካረጋገጠች በኋላ የዲፕሎማሲ አቻ ቢሮዋን ዋሽንግተን ዲሲ ላይ ጥቅምት 29/1936 ዓ.ም ወይም ኖቬምበር 9/1943 ዓ.ም ከፈተች። የመጀመሪያው መልእክተኛዋ እንዲሆኑ ብላታ ኤፍሬም ተወልደ መድህንን ሾመች። ከዚያም በሁለተኛው ልዑክ ራስ እምሩ ኃይለ ሥላሴ ጊዜ በመስከረም 1942 ዓ.ም ሴፕቴምበር 1942 19 ነው በአውሮፓ የሀገሮቹ ግንኙነት ወደ ኤምባሲ ደረጃ አደገ። እንግዲህ በኢትዮጵያና በዩናይትድ ስቴትስ መካከለ ያለው ግንኙነት ቀጥሎ ኢትዮጵያ በዋሽንግተን ዲሲ 15ኛውን አምባሳደሯን አቶ ፍጹም አረጋን ታህሳስ 15 2011 ዓ.ም ወይም ዲሴምበር 24 2018 ዓ.ም ሾማለች። አምባሳደር ፍጹም አረጋ የሽመት ደብዳቤያቸውን መጋቢት 30 2011 ዓ.ም ባለፈው ሰኞ ለፕሬዝዳንት ዶናልድ ትራምፕ አቅርበዋል። ስራቸውንም በኦፊሴል ጀምረዋል። በአሜሪካ ድምጽ ስቱዲዮ ጋብዝኳቸው። በቅድሚያ ክቡር አምባሳደር ስለ ሽመቶ እንኳን ደስ ያለዎት። የአሜሪካ ድምጽን ግብዣ ተቀብለው በመምጣቶም አመሰግናለሁ።
እጅግ በጣም አመሰግናለሁ። እንኳን ደህና ቆያችሁ። ሰላም
ክቡር አምባሳደር። እስቲ ወደ መጀመሪያው ጥያቄ ልግባና መቼም እርሶ ገና አግሮ መርገጡ ነው እና ብዙም ወደ ዝርዝር ጉዳዮች አንገባም፣ እንደው ለመተዋወቅ ያለ አሁን ለጊዜው አንዳንድ ጥያቄዎችን አነሳለሁ። በቅድሚያ ከሚዲያው ጋር ከመገናኛ ብዙሃኑ ጋር ላሎት ለነበሩት የሰለጠነ ግንኙነት እንደ ኢትዮጵያ መንግስት ባለስልጣን አድናቆቴንና ምስጋናዬን መግለጽ እፈልጋለሁ። ብዙ ባለስልጣናት የኢትዮጵያ ባለስልጣናት በራቸው ዝግ በነበረ ጊዜ፣ ለመገናኘት አስቸጋሪ በነበረ ጊዜ እርሶን በየአጋጣሚው እየደወልን በስልክም በማንኛውም አጋጣሚ እናገኙት ነበር፣ መግለጫዎችን ይሰጡ ነበረ። አመሰግናለሁ። አሁን በአካል ስንገናኝ
እኔም እጅግ አመሰግናለሁ። ቪኦኤ በብዙ መልኩ በኢትዮጵያ ውስጥ ለነበረው እንቅስቃሴ ትልቅ አስተዋጽኦ አድርጓል።
አመሰግናለሁ። ክቡር አምባሳደር እርስዎ የተሾሙት ታህሳስ 15 2011 ዓ.ም ነው። የሽመት ደብዳቤውን ለፕሬዚዳንት ዶናልድ ትራምፕ ያቀረቡት ትናንት መጋቢት 30 2011 ዓ.ም ነው። በሶስት ወር ተኩሉ ማለት ነው። በ105 ቀኑ ነው ያቀረቡት ሽመቱን። ለምን ዘገዩ ይሄንን ያህል?
እሺ፣ አመሰግናለሁ። በቅድሚያ አንድ አምባሳደር ሆኖ የሚሾም ሰው የአገሩ መንግስት ሽመቱን ይፋ ካደረገ በኋላ ተቀባዩ አገር ስምምነት መግለጽ አለበት። በኢትዮጵያ በኩል ሽመቱ እንደተከናወነ ለአሜሪካ መንግስት በመደበኛው አሰራር በውጭ ጉዳይ ሚኒስቴር አማካኝነት በሚተላለፍበት ሰዓት እንደምታስታውሱት አሜሪካ ሀገር ውስጥ ሸዳውን የሚባል ወይም ደግሞ
ፌደራል መንግስት ዝግ ነበር።
ፌደራል መንግስት ያው በከፊል ዝግ ነበርና ዝግ ከሆኑባቸው እንቅስቃሴዎች ውስጥ አንዱ እንዲህ አይነት ስራዎችን የሚያስተናግደው ክፍል ዝግ እንደሆነ እና ይሄንን እንቅስቃሴ ለማድረግ የተቸገሩ መሆናቸውን ገልጸውልናል።
ያው የውጭ ጉዳይ መስሪያ ቤቱ ያ መዘጋት ካጋጠማቸው መስሪያ ቤቶች አንዱ ነው።
አዎ፣ በተለይ እንደዚህ አይነት እንቅስቃሴዎችን ማስተላለፍ የሚመለከተው ክፍል ስራ የማይሰራ እንደነበር በወቅቱ ለውጭ ጉዳይ ሚኒስቴራችን አሳውቀዋል። እና ዋንኛው ምክንያት ይሄን የነበረው
ሌላ ምክንያት ነበር።
ሁለተኛው ግን ስራውም ከተከፈተ በኋላ ይህንን ሂደት ለአገሪቱ የሚመለከተው ክፍል ለርዕሰ ብሔር ጭምር አሳውቆ ከዋይት ሀውስ ወይም ደግሞ ከፕሬዚደንቱ ይሁንታ ሲመጣ ብቻ ስለሆነ ይህ ነገር የሚፈጸመው። ያ በልማድ እንደየአገሪቱ ሁኔታ ይለያያል፣ ግን ከ15 ቀን እስከ አንድ ወር የሚፈጅ ጊዜ ያለው ራሱ ይሄ ፕሮሰስ። ስለዚህ ሁለቱ ተደምሮ ነው ለማለት ነው።
አምባሳደር ፍጹም ከእርሶ በፊት የነበሩት አምባሳደር ካሳ ተክለ ብርሃን 14ኛው አምባሳደር መሆናቸው ነው። ምናልባት በዩናይትድ ስቴትስ እና በኢትዮጵያ የዲፕሎማሲ ግንኙነት ታሪክ ውስጥ እጅግ አጭር ጊዜ ካገለገሉ አምባሳደሮች አንዱ ናቸው። በእርግጥ እሳቸው ብቸኛ አይደሉም። ከእሳቸው በፊት ለጥቂት ወራት የሚያገለገሉ ሌሎችም ነበሩ። ለምን ይሆን እንዲህ አጭር ጊዜ አገልግሎ መተካት የነበረባቸው?
ይህን እንግዲህ ሹመቱን የሚሰጠው አካል ነው መመለስ ያለበት። በዚህ ጉዳይ ላይ የተሟላ መልስ ለመስጠት ያስቸግረኛል።
እንግዲህ እርስዎ የጠቅላይ ሚኒስትሩ ጽህፈት ቤት ዶክተር አብይ ወደ ስልጣን እንደዘለቁ የመጀመሪያው የጽህፈት ቤታቸው ኃላፊ ሚኒስትር ሆኖ አገልግለዋል እና ምናልባት ቅርበት ካሉት በሚል ነው ያነሳሁት ይህንን ጥያቄ። ግን ከሌሎችም ጉዳዮች ጋር ያ ቦታው ግንኙነት ይኖረዋል ወደፊት ከምናነሳው፣ በዚያ ላይ በምጣኔ ሀብቱም መስሪያ ቤቶች ደረጃ በኢንቨስትመንቱም በኃላፊነት ብዙ ስላገለገሉ አንዳንድ ነጥቦች ላይ ትንሽ ጠለቅ ብለን እንገባ ይሆናል በዛ በኩል። ለመሆኑ ትናንትና ከፕሬዚደንት ዶናልድ ትራምፕ ጋር ምን ተባባላችሁ?
እንግዲህ አንድ አምባሳደር ሆኖ የተሾመ ሰው በተሾመበት ሀገር ውስጥ በኦፊሴል ስራውን ከመጀመሩ በፊት ለሀገሪቱ ርዕሰ ብሔር ከአገሩ ርዕሰ ብሔር የተሰጠውን የሹመት ደብዳቤ አቅርቦ በአካል ተገናኝቶ በይፋ ይህንን ማቅረብና መጠነኛ ውይይት አድርጎ ስራውን መጀመር ስላለበት የዛ አካል መሆኑ ነው። ያለፈው አርብ ነው ዋሽንግተን ዲሲ የገባሁት። ከዛ በገባሁ የመጀመሪያው ሰኞ በሶስተኛው ቀን ወደ ስራ ከመሄድ በፊት በውጭ ጉዳይ ሚኒስቴር ተገኝቼ ቺፍ ፕሮቶኮል ወይም ደግሞ ዋናው የፕሮቶኮል ኃላፊ በሀገሪቱ ህጋዊ ቅድሚያ ወቀና የሚሰጥ ማለት ነው ከፕሬዝዳንቱ በፊት ያንን ድል አግኝቻለሁ እና በመጀመሪያ ፍራ በመገባበት ቀን ይሄን ድል ማግኘት ይበራሱ ብዙዎች እስከ 2 ወር ድረስ የሚወስድ ጊዜ የሚጠብቁበት ነው ትልቅ ድል አርገን ወሰድኩት ሁለተኛ ደረጃ አገሪቱ ውስጥ በመጣው ልክ በ10ኛው ቀን ፕሬዝዳንት ትራምፕ ጋራ ቀርቤ የሹመት ደብዳቤን ማቅረብና ኦፊሻል የሆነ ፍራይን መጀመር የሚችልበት ሁኔታ መፈጠሩ ይሄ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ እና ደግሞ እዛው ውይይት ላይ ደግሞ በመድረኩ ላይ ያደረግናቸው ውይይቶች ከሁለት ሳምንት በፊት ፕሬዝዳንት ትራምፕ ለጠቅላይ ሚኒስትር አብይ ስልክ ደውለውላቸው መልካም ውይይት ያደረጉ መሆኑን አንስተውልኛል
ከኢትዮጵያ አየር መንገድ አጋጣሚም ጋር በተያያዘ እንደዚሁ አዘናቸው መግለጻቸው እናስተውላለን
ልክ ነው እሱም አለበት ማለት በሁለቱ ታላላቅ ኩባንያዎች ቦይንግ ታላቅ ኩባንያ ነው ኢትዮጵያ አየር መንገድ ታላቅ ኩባንያ ነው በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆን በተለይ ህይወታቸው ለጠፉ ሀዘናቸውን በድጋሚ የገለጹ መሆናቸውን እና ይህን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሐሳብም ጭምር አንስተዋል ሌላ የሚከተለው ሳምንት ኢቫንካ ትራምፕ ወደ ኢትዮጵያ ወደ አዲስ አበባ እንደሚሄዱ በአጋጣሚ ኢቫንካ ክፍል ውስጥ ስለነበሩ ፕሬዝዳንት ትራምፕን ያገኙበት ኦቫል ኦፊስ የሚባለው ክፍል ውስጥ ስለነበሩ
ኢቫንካ ትራምፕ የፕሬዝዳንት ትራምፕ ልዩ ረዳት ወይም አማካሪና ልጃቸውም ናቸው።
አዎ እሳቸውን ወደ እኔ ጠርተው አስተዋውቀው ዛው ወደዛ ይሄዱ እንደሆነና እኔም ይሄን ነገር የማውቀና በቅርብ የምከታተል መሆኑን ምቻለውን ሁሉ ድጋፍ በኢትዮጵያ መንግስት በኩል ለማድረግ ዝግጁ መሆናችንን ጭምር ያረጋግጥኩበት አጋጣሚ ነው ያለው። በዋናነት እንግዲህ የተነሱት እነዚህ ናቸው።
ስለ ወይዘሮ ኢቫንካ ትራምፕ ጉዞ አንስተዋል አሁንና እስቲ ትንሽ ዝርዝር አርገውኝ ገሩኝ እርሶ በትዊተር ገጾም ላይ ይሄንኑ ነገር ትንሽ ጫን ብለው ተናግረዋልና ምንድነው ሐሳባቸው ለምን ያህል ጊዜ ነው የሚቆዩት?
እንግዲህ ኢቫንካ ትራምፕ ሁለት ሀገሮች አፍሪካ ላይ ጉብኝት እንደሚያደርጉ ኮትዲቯርና ኢትዮጵያ ነው። በአፍሪካ ላይ በተለይ ደግሞ የሴቶችን በቢዝነስ ውስጥ ወይ በኢንተርፕረነርሺፕ ውስጥ ሴቶች ራሳቸውን በተሻለ የንግድ እንቅስቃሴ ውስጥ ማሳተፍ የሚችሉበትን ሁኔታ መነሻ ሐሳብ ኢኒሼቲቭ ወይም ደግሞ አለኝ ያሉትን ሐሳብ ለማቅረብ እንደሆነ እና በዚህም ኢትዮጵያንና ኮትዲቯርን የመረጡ መሆናቸውን ስለሆነም በቢዝነስ ትልቅ ደረጃ ሊደርሱ የሚችሉ ግን ብዙ ድጋፍ የሌላቸውን ሴቶች ትኩረት አድርገው እንደሚሰሩ ጭምር ነው መገንዘብ ይቻልኩት። ስለዚህ በኢትዮጵያ በርካታ ሴቶች በጣም አስደናቂ የሆነ ስራ እየሰሩ ነው። ግን ሴቶች በመሆናቸው ከብድር አቅርቦት ጋር ሊሆን ይችላል፣ ከገበያ ጋራ ወይም ኔትወርክ ማድረግ ጋራ ሊሆን ይችላል የሚችሉት ነገር እያሳኩ አይደለም። ቤተሰብን ግን ቀጥ አድርገው በመምራት ልጆችን በማሳደግ በማስተማር ከፍተኛ ኃላፊነት እየተወጡ ነው እና እንዲህ አይነት ኢኒሼቲቭ ወይም ተነሳሽነት ያለው ሐሳብ ነው በጣም የሚደገፍ ነው የሚል ሐሳብ ነው ያለኝ። መንግስታትም ሊያደርጉት ይገባል። የአሜሪካ መንግስትም በኢቫንካ ትራምፕ በኩል ደህነት ሐሳብ ይዞ መምጣታቸው እኔ የሚበረታታ ሐሳብ ነው ለማለት ነው።
በተለይ በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት በተለይ በፕሬዝዳንት ትራምፕ አስተዳደር ምን ይመስላል? ኢትዮጵያ አፍሪካዊት ሀገር መሆኗን ግምት ውስጥ በማስገባት
እንግዲህ አሜሪካ ለአፍሪካ ያላት አጠቃላይ አጥያይ በተለያዩ መሪዎች የተለያየ ሁኔታ እንዳለው መገንዘብ ይቻላል። በአሁኑ ሰዓት ፕሬዝዳንት ትራምፕ በአፍሪካ ላይ ያላቸው ፖሊሲ ግልጽ እንዳደረጉት በዋናነት ከንግድና ኢንቨስትመንት ጋር የተያያዘ ሊሆን እንደሚገባው፣ ቢዝነስን ማዕከል ያደረገ መሆን እንደሚገባው፣ ለዚህም ራሱን የቻለ ከአሁን በፊት በዩኤስኤድ ስር ይተዳደር የነበረውን ግን ጠንከር ያለ ገንዘብ ለቢዝነሶች የመደቡ መሆኑ እንደ አንድ መነሻ መውሰድ ይቻላል። ስለዚህ ትኩረታቸው በተለይ እንደ ባለፈው አንድ አመት ኢትዮጵያ ውስጥ የተካሄደው ፈጣን ሪፎርም ወደ መልካም መንገድ እየሄደ እንደሆነ
ለውጡ
በተለይ የግል ሴክተሩን ለመደገፍ ምርጥ አጋጣሚ እንደሆነ፣ ስለዚህ እንደዚህ አይነት ለውጥ ደግሞ ፈጥኖ ዜጎቹን ለመጥቀም ትልቅ እድል ስላለው መደገፍ እንዳለበት እንደሚያምኑ፣ ስለሆነም ከምን ጊዜውም በላይ በሁለቱ ሀገሮች መካከል ያለው ግንኙነት ዘላቂ ጥቅም በሚያረጋግጥ መንገድ ምን ማለት ነው? በእርዳታ ላይ ጥገኛ በሆነ መንገድ ከሆነ እርዳታውን ስፋት ብቻ አይተን መልካም ግንኙነት ነው ስንል ቆይተናል። እርዳታ ከችግር ለመውጣት በጊዜ አይነት ጥሩ ነገር ነው፣ ግን ዘላቂ ነገር የሚያመጣው በእግራችን በሙሉ እግራችን እንድንቆም የሚያደርግ ድጋፍ ስለሆነ በዛ መንገድ ከመቼውም ጊዜ የተሻለ እንደሆነ ይሰማኛል።
አምባሳደር ፍጹም ጥሩ ነጥብ ላይ ነው መጨረሻ ላይ የደረሱት። የዩናይትድ ስቴትስ መንግስት ባለፈው የአውሮፓ አመት በ2018 ማለት ነው ወደ 1 ቢሊዮን የሚጠጋ የዩናይትድ ስቴትስ ዶላር ድጋፍ ነው ለኢትዮጵያ የሰጠው። ይሄ ትንሽ ገንዘብ አይደለም። ነገር ግን እንዳሉት እርሶ በግል እንደ አዲስ አምባሳደር ምንድነው የሚያደርጉት? ይሄ የድጋፍ የርዳታ አዝማሚያ ወደ ኢንቨስትመንት እና ወደ ቋሚ ልማት እንዲያዘነብል
አሜሪካ ካሁን በፊትም የምታደርጋቸው እርዳታዎች በዩኤስኤድ በኩል ሰብአዊ እርዳታ ላይ ያተኮሩ ናቸው። ይህ መሆናቸው ብዙ ወገኖችን ህይወት ለመታደግ አግዟል። ለዚህም ለአሜሪካ መንግስት ታላቅ ምስጋናና አድናቆቴን መግለጽ ፈልጋለሁ በዚህ አጋጣሚ። በተለይ ደግሞ አንዳንድ ለውጦች በሚካሄዱበት ጊዜ ለውጦቹ የሚያመጧቸው የማያስፈልጉ ሳይድ ኢፌክት ልበለው፣ አንዳንድ መድኃኒቶች ሳይድ ኢፌክት እንዳላቸው ሁሉ የማይፈልጉ ሳይድ ኢፌክቶች ያመጣሉ። ያንን ለማስተጋገስም ትልቅ እገዛ አድርጓል። በቀጣይ ዜጎች ሰርተው የሚለወጡበትን የሚደረጉ ድጋፎችም ልክ የዓለም ባንክ እንደሚደግፈን መሰረተ ልማት ላይ የሚያግዝ ዘላቂ ልማትን የሚያረጋግጥ የሚሆንበት ሁኔታም እንዲኖር በቀጣይ እንፈልጋለን። ስለዚህ ከዚህ አንጻር እስካሁን የተደረገው ድጋፍ እጅግ አስፈላጊ ስለነበር ያው በሂማኒታሪያን ወይም በሰብአዊ መብት ዙሪያ መሆኑ ተገቢ ሆኖ በቀጣይ ግን የሚያመዝ ነው ወይ ወደ መሰረተ ልማቱ ወይ ደግሞ ለፕራይቬት ሴክተሩ በብድር መልክ በእርሾ መልክ በሚቀርብበት መልኩ እንዲሆን፣ እንዲሁም ደግሞ የአሜሪካን የኢንተርፕረነርሺፕ ባህሪዎችን ከኮራፕሽን ነጻ በሆነ መንገድ ዜጎች በራሳቸው ተማምነው ፈጠራ ላይም ትኩረት አድርገው በአሜሪካም የተፈጠረልን የአገዋንም ገበያ ተጠቅመን ጠንክረን የምንሰራበት ሁኔታ እንዲኖር ማድረጉ ላይ ምክንያት ጥሩ ነው ላለሁን።
መቼም እርሶ የኢንቨስትመንት ኮሚሽኑም ኃላፊ ነበሩና በዚህ በኩል ብዙ ድል ይኖሮታል ያንንም ልምዶን የመጠቀም የሚል እምነት አለ። ነገር ግን እነዚህን ሁኔታዎች ካነሱ በተለይ የውጭውን ኢንቨስትመንት የውጭውን ቀጥተኛ መዋዕለ ንዋይ ወደ ሀገር ውስጥ ለመሳብ ሰላም በጣም አስፈላጊ ነገር ነው ለአንዲት ሀገር። እርሶ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊም ሆነው ስላገለገሉ ለፖለቲካውም ቅርበት አሉት። አሁን ሀገሪቱ በከባድ ውጥረት ውስጥ እንደምትገኝ ነው የሚሰማው የሚታየው። ብዙ ግጭት፣ መፈናቀል፣ ከጎሳ ጋር ከድንበር ጋር የተያያዙ የሚመስሉ ሁኔታዎች አሉ። አለመስማማት፣ አለመጣጣም አለ። እንዴት ነው የሚገመግሙት ይህን ሁኔታ? እስከ መቼስ ነው እንደዚህ የሚዘለቀው?
ይሄ ሁኔታ እንዲቀየር እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ ለሰላማዊ ሁኔታ ለእድገት የሚያስችሉ ሁኔታዎች ውስጥ መስራት አለበት ነው። እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው። ሰላማዊ ሁኔታ እንዲመጣ ሰላም የሚፈልግ ህዝብ መኖር አለበት። ህዝባችን ሰላም የሚፈልግ ነው። ስለዚህ የታወከ የሚያስመስሉ በጣም ጥቂት በየቦታው ብዙ ነገሮች እንዳሉ አስመስለው የሚዘግቡ በሶሻል ሚዲያም እንደዚህ ያሉ፣ ግን በርግጥም ደግሞ የኢንተርናሊ ዲስፕሌስድ ፒፕል ወይም ደግሞ የተፈናቀሉ ዜጎችም ቁጥር ቀላል አይደለም። ውዥንብሮቹ የበለጠ ያባሱት ነው። አሁን የተፈጠሩ ችግሮችን እንዴት አድርገን እንሰብስበው፣ እንዴት አድርገን ጉዳቱ ከዚህ በላይ እንዳይከፋ እንስራ የሚለው ላይ በጣም መስራት ይኖርብናል። እንግዲህ ህልም ተፈርቶ ሳይተኛ አይታደርም እንደሚባለው ሰላማዊ ሁኔታ ስለሌለ ልማቱ አያስፈልግም ሊባል አይችልም። ልማት ሰላማዊ ሁኔታ ከሌለ ልማቱ የሚመጣበት እድል አናሳ ነው የሚሆነው። ግን ደግሞ የተጋነኑ ሁኔታዎችን አስተካክለ ኢንቨስትመንቱ አሁንም በሚሳብበት ሰዓት የመረጋጋቱ እድል ደግሞ እዛን ያህል ይጨምራል። ኢትዮጵያ ውስጥ ያለው ችግር ብዙዎች እንደሚገምቱት የዘረኝነት የጎሰኝነት የምናምን አይመስለኝም። እኔ የኢኮኖሚ ችግር ነው። ይሄን የኢኮኖሚ ችግር መፍትሄ እየሰጠን በሄድን ቁጥር ከዘረኝነት ጋር ከጎሰኝነት ጋር ተያይዘው የሚነሱ መከፋፈሎች ቦታ እያጡ ይሄዳሉ። ስለዚህ የሪሶርስ ችግር ነው፣ የሪሶርስ እጥረት አይደለም። የሪሶርስ አገር ነች ሀገራችን። ግን ይሄንን ወደ ልማት በሚቀይር ሁሉን ተጠቃሚ በሚያደርግ መንገድ ላይ ማስቃኘት ላይ ሚዲያዎችም ኃላፊነት እንዲወጡ ነው በዚህ አጋጣሚ አደራ ማለት ፈልገው። መንግስት የሚችለውን ጥረት እያደረገ ነው። ሌሎች ተፎካካሪ ፓርቲዎችም በዚህ ዙሪያ መስራት አለባቸው። አገራችን ከሌለች ፖለቲካ የምንለው ነገር፣ ስልጣን የምንለው ነገር ህዝብ አደጋ ላይ ነው የሚሆነው። ስለዚህ ከግጭት ውጪ ወደ ሆኑ የሐሳብ ትግሎች ውስጥ መጥተን በምክንያት የምንተማመን ከዛም ደግሞ ለልማት የምንነሳ ኢንቨስተሮችን የምንስብ መሆን አለብን። የውጭ ኢንቨስተሩ ለዘላቂነት የሚመጣው በተረጋጋ ሀገር ውስጥ መስራት የሚፈልገው ሀብቱን ያልተረጋጋ ሀገር ውስጥ የሚያፈስ ኢንቨስተር በተለይ እነዚህ በማይኒንግ ልክ ሃይ ሪስክ ቴከር የምንላቸው አይነት ካልሆኑ በስተቀር ብዙዎቹ ለዘለቂት አስበው የሚመጡት በዛ ዙሪያ የሚያስቡ አይደሉም። ስለዚህ ኳሊቲ ኢንቨስትመንት ለመስራት የተረጋጋ ዘላቂ ጥቅም ለአገሮችም ለራሱም የሚመጣ ኢንቨስትመንት በጣም ያስፈልጋል። እሱን ለማምጣት ለመሳብ እንዲቆይ ለማድረግ ያሉትም እንዲስፋፉ ለማድረግ ሰላማችንን መስራት አለብን። እና የሰላም ሁኔታ በዚህ ነው ማየው። በለውጡ ውስጥ የሚመጣ ሳይድ ኢፌክት አርገ ነው ማየው። ለውጡ ምክንያታዊ ነው አይደለም የሚለውን በደንብ መመዘን እንችላለን። ዓለምን ያስደነቀ ያለ ለውጥ ነው። ለምንድን ነው ወደ ግጭት የሚያስገባን? ለምንድን ነው ወደ ግጭት የሚያስገባው የሚመስለን ነገር በውይይት ማንፈታው? እና አሁን እኔ የሚመስለኝ ኢኮኖሚክ ጥያቄውም አብሮ እየገሰፈ የመጣ ስለሆነ ኢኮኖሚክ ጥያቄው ደግሞ የሚመለሰው ተረጋግተን ያለው ሁሉ አገር ውስጥ ስራውን በዝንባሌው እንዲሰራ ምቹ ሁኔታ በመፍጠር በርካቶች ደግሞ ብዙ ስራ ሊፈጥሩ የሚችሉ ኢንቨስተሮችን ደግሞ በመሳብ አገር ውስጥ ያለው ኢንቨስተርም ተመችቶት የተሻለ ስራ እንዲሰራ በማድረግ ነው።
ክቡር አምባሳደር ወጭም ቀደም ሲል እንዳልኩት የዛሬው ግንኙነታችን የዛሬው ቃለ ምልልሳችን የመተዋወቂያ ነው። እንደው አጠራጠር ያለ ነው። በአንድ ቀን ጥያቄ ነው ፈቃደኝነቱን ገልጸው እዚህ የተገኙት። ሌሎችም ከኔ በኋላ ቃለ ምልልስ ሊያደርጉ እየተጠበቁ ያሉ አሉና ለጊዜው ጠለቅ ብያልግባ። ነገር ግን ከዚህ የጸጥታ የሰላም ያስተዳደር ጉዳይ ጋር የተያያዙ ብዙ ጥያቄዎች አሉኛም ጋር ያሉ ህዝቡም ጋር ያሉ ሌሎችም ጋር ያሉና ወደፊት ዘርዘር አድርገን ጊዜ በሚኖርዎት ጊዜ እናያቸዋለን። እነዚህ ከፖለቲካውም ከመጣኔ ሀብቱም አኳያ እርሶ እንዳነሱት እስቲ ወደ ዳያስፖራው ጉዳይ እንግባ። እርሶ የመጡበት ጊዜ በነገራችን ላይ የተመቻቸ ጊዜ ላይ ነው። ጥሩ ጊዜ ነው የመጡት። ከዚህ ቀደም ባሉ አመታት ዋሽንግተን ዲሲ እና ዩናይትድ ስቴትስ ውስጥ ያለው በዳያስፖራው መካከልና ከኤምባሲው ጋር ያለው ግንኙነት ጥሩ አልነበረም። አሁን ግን ኤምባሲው መድረኮችን ያዘጋጃል፣ ራሱ ይጋብዛል። ሰውም ቢሆን ወደዚህ ዓለም ሄድ አይሸማቀቅም፣ በደስታ ነው የሚሄደው፣ ይሳተፋል በብዙ መድረኮች ላይ። እርሶ ይሄ ግንኙነት የተጠናከረ እንዲሆን የሚያደርጉት ነገር ምንድን ነው? ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስም አውሮፓም ተጉዞ በነበረ ጊዜ በኢትዮጵያ የፖለቲካ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ነው ትውልደ ኢትዮጵያ ግዩራን ወይም ዳያስፖራ የሰጣቸው ድጋፍ። ያ በተወሰነ ደረጃ አሁን በአንዳንድ ምክንያቶች ቅሬታዎች የሚንጸባረቁ ይመስላል። እነዚህን ሁኔታዎች ለማጽዳት የሚያደርጉት ጥረት ምንድን ነው? እንደ አዲስ አምባሳደር የኢትዮጵያ ዳያስፖራ ፈንድስ በምን ሁኔታ ላይ ይገኛል?
እንግዲህ ከዳያስፖራ ጋር በተያያዘ ከአሁን በፊት የነበሩ መቃቃሮች አሁን ደግሞ በተለይ ጠቅላይ ሚኒስትር አብይ በሐምሌ ወር ዋሽንግተን ዲሲን፣ ሎስ አንጀለስ እና ሚኒሶታን ከዛም በኋላ ፍራንክፈርትን በጎበኙባቸው ጊዜያት የተፈጠረው ሁኔታ ምንድን ነው? ዳያስፖራው ለውጥ እንዲመጣ ነበር ሲታገል የነበረው ሁኔታ ትክክል አይደለም ሲል ነው የነበረው። ጠቅላይ ሚኒስትር አብይ የነበረው ሁኔታ ትክክል አይደለም ሲሉ ነው የነበረው። አሁን የመጣው ለውጥ ያንን ትክክል አልነበረም የሚለውን ነገር የሚያስተካክል ነው። ለውጥ ደግሞ በአንድ ጊዜ ተጠናቆ የሚቋጭ ስላልሆነ ሂደት ውስጥ ነው ያለ ነው ማለት ነው። ስለዚህ ዳያስፖራው ካሁን በፊት ባሳየው ጨዋነት፣ አገር ወዳድነት ለሀገሩ ስለሚያመው ነው እንደዚህ ሆኖ ብዬ ነው ማስበውና የተመቻቸው ሁኔታ ውስጥ ኖሮ ግን ወገኑ በተሻለ ሁኔታ ውስጥ እንዲኖር ስለሚመኝም ጭምር ያደረገው ትግል ነው አድርጌ የምወስደው። ስለዚህ አሁንም በብስለት የጀመረውን የለውጥ ጉዞ በመደማመጥ እንደሚያጠናቅቅ ትልቅ እምነት አለኝ። ስለዚህ ዳያስፖራውን የሰለጠነ ዲሞክራሲ ባለበት አገር ውስጥ በሐሳብ የበላይነት በሚያምን ህብረተሰብ ውስጥ የሚገኝ እንደመሆኑ ያለውን ሐሳብ በተሻለ ለማስረጽ በክርክር ማለት ነው የሚተጋ የበሰለ ማህበረሰብ አድርጌ ስለምወስድ በጣም ጥሩ የሆነ በጋራ የመስራት መንፈስ ይኖራል ብዬ ተስፋ አደርጋለሁ። ይህንንም ለማረጋጋት ካሁን በፊት የነበሩ መድረኮች በራሳቸው በቂ ናቸው። በቅርቡም ደግሞ በዋሽንግተን እንዲሁም ሜሪላንድ እና ቨርጂኒያ የሚገኙ የተለያዩ ማህበረሰቡን የሚወክሉ የቢዝነስ ማህበረሰቡን በተለያየ መልክ የተደራጁትን ቅድሚያ በመስጠት ከነሱ ጋራ እንዴት አብረን ብንሄድ ይሻላል የሚል መድረክም ለማዘጋጀት እየሰራን ያለ ነው። ዝግጅታችን ካጠናቀቀን በዚሁ በሚያዝያ ወር መጨረሻ ላይ የምናካሄደው ይሆናል። በሌሎች እንደዚሁ አምስት የተመረጡ ቦታዎች በሚቀጥሉት 100 ቀናት ተመሳሳይ ነገር ለማድረግ ቅድመ ዝግጅት እያደረግን ነው። በእነዚህ መድረኮች እንዲህ ነው የምንሰራው የሚል ሳይሆን እኛ እንዲህ አስበናል እንዴት ብናደርግ ይሻላል በሚል በመመካከር መንፈስ ይዘን ለመሄድ ነው። ስለዚህ ምክንያት ያለው ያሸንፋል ማለት ነው። በዛ መንገድ ተልኳችን በጋራ እናሳካለን። ዳያስፖራ ትኩረቱን ወገኑ ላይ በሐሳብ እንደሚያግዘው ሁሉ በዳያስፖራ ትራስት ፈንድ በኩል በጀመረው መንገድ አጠናክሮ እንዲሄድ ምቹ ሁኔታዎችን የመፍጠር ስራዎች በቀጣይ እንሰራለን።
እንዴት ነው አሁን ያለው
ዳያስፖራ ትራስት ፈንድን እየመራ ያለው ራሱ ነው። በተለይ ደግሞ እዚህ ሰሜን አሜሪካ የሚገኙ ናቸው። ከሰብሳቢ ጀምሮ አብዛኞቹ አመራሮች እዚህ ዋሽንግተን፣ ሜሪላንድ፣ ቨርጂኒያ በተለይ ሜሪላንድ ይመስለኛል ከፍተኛ የሆነ አስተዋጽኦ እያደረገ ያለው። ምናልባት ቁጥሩም ተጨማሪ ምቹ ሁኔታም ጭምር ታክሎበት ሊሆን ይችላል። አንዳንዶች ትንሽ ነው ይላሉ። እኔ መጀመሩ በራሱ በጣም ትልቅ እርምጃ ነው ብዬ አስባለሁ። አሁንም ያልተመቻቹ ሁኔታዎች አሉ። እንደተባለው በባንክ በካርድ ሲስተም ብቻ የሚደረገው የመዋጮ ስርዓት አመችንም የሚሉትን ወገኖች በምን መንገድ ነው ድረስ የሚሻለው የሚለውን አማካሪው ምክር ቤት እየሰራበት ነው። ስለዚህ እስካሁን ለወገኑ ይሄ ብቻ አይደለም አሳድጎ ለወግላ በቃ አገርና ህዝብ ከዚህ በላይ ማድረግ የሚችል ትልቅ ኃይል እንደሆነ ነው። ትላንት ዋይት ሃውስ ውስጥ ከስነ ስርዓቱ በኋላ የነበረ አጭር አንዳንድ የዋይት ሃውስ ሰዎች ጋር ውይይት ተመናረግበት ሰዓት ሺካጎ ብቻ ያለው የሐኪም ቁጥር አዲስ አበባ ካለው ይበልጣል። የኢትዮጵያን ትውልድ ኢትዮጵያኖች የሐኪም ቁጥር ማለት ነው ዶክተሮች ምን ማለት ነው ይሄ? እና ለተሻለ ኑሮ መሄዳቸው መልካም ነው፣ ግን ደግሞ ወገናቸውን በሚደርሱበት መንገድ የሚችሉ ተመልሰው ኢንቨስት በማድረግ ሊሆን ይችላል። አይ በዚህ መንገድ አይደለም የሚሉ ደግሞ ለቤተሰቦቻቸው የተለያየ ገንዘብ በመላክ ሐሳብ በመስጠት ሊሆን ይችላል። ሌላው ደግሞ በዳያስፖራ ትራስት ፋንድ ሊሆን ይችላል። ሌላው ደግሞ በዩኒቨርሲቲዎች ውስጥ በመግባት ጊዜውን በመሰዋት ሊሆን ይችላል። በሚንችለው መንገድ ሁሉ ይሄንን ቅንጅት ፈጥረን ቅንጅቱም እንዴት ይሆን የሚለውንም ጭምር አብረን ተመካክረን በጋራ ልንሰራ ይገባል ማለት።
አምባሳደር ፍጹም አረጋ መቼም ይሄ ለርሶ የመጀመሪያውም ዲፕሎማሲያዊ ሹመት ሆኖ ለዚህም ደግሞ ዋሽንግተን ዲሲ ላይ ነው እጅግ የተከበረው የዲፕሎማሲ ልዑክ ይመስለኛል በኢትዮጵያና በአሜሪካ ግንኙነት ውስጥ እና ስራው የተሳካ እንዲሆን እመኛለሁኝ። ወደፊትም የመታወቂያ መድረኩም ላይ ተገኝተን ሰፋ አድርገን እናስተዋውቀታለን ማን እንደሆኑ ከሰው ጋር በሌሎችም ጥያቄዎች ላይ እንደዚሁ ተመልሰን እንነጋገራለን። ለዛሬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
እሺ
thank you
ሰለሞን። ከአምባሳደር ፍጹም አረጋ ጋር የነበራችሁ ውይይት በጣም ጥሩ ነው። ሙሉ ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል፣ በቪዲዮ ማለት ነው። አድማጮቻችን፣ የፌስቡክ ተከታታዮቻችንና የድረገጻችንም ተከታዮች ወደዛው ሄዳችሁ ጎብኝት ብታደርጉ ሙሉን ማግኘት ትችላላችሁ።
ከአምባሳደር ፍጹም ጋር ወደፊት ደግሞ ትንሽ ተለቅና ዘርዘር ባሉ ጉዳዮችም ላይ ለመነጋገር ሐሳብ ተለዋውጠናል ተነጋግረናል። ስለዚህ አድማጮች እንዲመልሱላችሁ የምትፈልጉትንም ጥያቄዎች ወይም ሐሳቦች እንቅጦች ካሏችሁ ባካችሁ አካፍሉን እናቀርባለን ይዘን እንዳለን ወደ አምባሳደር ፍጹም።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሁድ ምሽት ዝግጅት እየተከታተላችሁ ነው ያላችሁት።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ከጉግል ፕሌይ ወይም ከአፕ ስቶር ታገኛችኋላችሁ።
አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
ወደ ተከታዩ ዝግጅታችን ለመሸጋገሪያ ደግሞ ጣፈጥ ያለ
የቴዲ አፍሮ
ሙዚቃ
በሰባ ደረጃ
Manu, 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 manu
ወደ ተከታዩ ዘገባችን ነው የምናልፈው። ኢትዮጵያውያን የዘለቁበትን ሀገራዊ ትስስር ያጡት ይሆን?
ዶክተር ደረሰ ጌታቸው የማህበረሰብ ሳይንስ ወይም ሶሲዮሎጂ ረዳት ፕሮፌሰር ናቸው። በኒውዮርክ አዮና ኮሌጅ በከተማ ጉዳዮች በማንነትና በብሔረሰቦች ዙሪያ በማስተማር ላይ ይገኛሉ። ለዛሬ ከዚሁ ምርምር ካደረጉበት ጉዳይ ጋር በተያያዘ አስተያየት እንዲሰጡን ጋብዘናቸዋል። ስቱዲዮአችን ጽዮን ግርማ ኢትዮጵያውያን ለዘመናት የዘለቁበትን ማህበራዊ ትስስር እያጡት ይሆን የሚል ጥያቄ አንስታ በወቅቱ ጉዳዮችና ሁኔታዎች ላይ አነጋግራቸዋለች። አዳምጧቸው።
ተደረሰ ጌታቸው እንኳን ደህና መጣህ።
እንኳን ቆየሽኝ ጽዮን። እግዚአብሔር ይስጥልኝ ስለጋበዛችሁ።
የማህበረሰብ ሳይንስ ወይም ሶሺዮሎጂ በኒውዮርክ አዮና ኮሌጅ ውስጥ በማስተማር ላይ ትገኛለህ። ረዳት ፕሮፌሰር ነህ። በዛ በከተማ ጉዳዮች በብሔረሰብና በማንነት ጉዳይ ላይ ነው የምታስተምረውና ዛሬ እዚህ ጋበዝንህ ከዚህ ከምታስተምረው ትምህርት ጋር በቀጥታ የተያያዘ ጉዳይ ነው። ምክንያቱም ዶክተር ደረሰ ለዚህ ለኛ ለስቱዲዮአችን ወይም ለአሜሪካ ድምጽ ሬዲዮ እንግዳ አይደለህም፣ አዲስ እንግዳ አይደለህም። በተደጋጋሚ አስተያየት ትሰጣለህ፣ በተለይ በኢትዮጵያ የፖለቲካ ጉዳዮች ላይ ትንታኔዎችንና ከሌሎች ተወያዮችም ጋር እያቀረብን እናወያያለን። ዛሬ ግን እዚህ ጋበዝንህ እዚህ አንተ በቀጥታ ምርምር ባደረክበት በምታስተምርበት ጉዳይ ጋር በተያያዘ ነው። በተለይ ደግሞ ከዚህ ከማህበራዊ ሳይንስ ሙያ ጋር በተያያዘ ለኢትዮጵያ ማህበረሰብ አስፈላጊ ናቸው፣ በተለይ በአሁኑ ወቅት ሊያነቁት ይገባል የሚለውን ጉዳይ በተያያዘ ማብራሪያ እንድሰጠን ነውና ለማብራሪያ ደግሞ በርዕስነት የመረጥኩት ኢትዮጵያውያን ለዘመናት የዘለቁበትን ማህበራዊ ትስስር እያጡት ይሆን ወይ የሚል ነው። ይህን ርዕስ ለመምረጥ ምክንያት የሆነኝ እንደምናየው ግጭቶች፣ ሰዎች መብታችን ተነክቷል፣ የምንፈልገው ነገር አላገኘንም በሚል መንግስት ላይ ሲያሰሙት የነበረው ተቃውሞ በአጭር ጊዜ ውስጥ ተቀይሮ ወደ ግጭት የሚታዩበት ሁኔታ በተለያየ አካባቢ ላይ ግጭቶች እየሰማን ያለ ነውና እሱ እየተሰማን ያለውና ይሄ ማህበረሰቡ አብሮ በመኖር ያፈራውን አብሮ በመኖር የኖረበትን ተግባቦት እየናደው ነው ወይ ምንድነው ለዚህ ያበቃው የሚለውን ነገር ከምርምር አንጻር አንስተህ እንድትነግረን ነውና እንደው ለመሆኑ ማህበራዊ መግባባት ምንድነው ከሚለው ብንጀምርና ለሱም ማብራሪያ ተሰጠን።
እሺ፣ አመሰግናለሁ ጽዮን። ያነሳሽው አርዕስት በጣም ወቅታዊ ብቻ ሳይሆን እጅግ ልናስብበትና ልንነጋገርበት የሚገባ ጉዳይ ነው። ማህበረሰብ ስንል ብዙ ጊዜ በእኛ ሳይንስ አምስት ወሳኝ የሆኑ ተቋማት አሉ። አንዱ አንቺ እንደምታውቂው ቤተሰብ፣ ያለ ቤተሰብ ማህበረሰብ አይኖርም። ሁለተኛ የሃይማኖት ተቋማት ናቸው። በሁሉም አይነት ማህበረሰብ በዓለም ላይ ባለ በሙሉ አንድ ወይም ሌላ አይነት የእምነት አመለካከት ይኖራል። ሶስተኛ ገበያ የምንለው ሰዎች እቃ አገልግሎት የሚለዋወጡበት ነው። አራተኛ መንግስት የምንለው ነው፣ ወይም ስቴትስ ወይም ፖለቲክስ የምንለው ስልጣን እንዴት ነው የሚከፋፈለው፣ ገዢና ተገዢ እንዴት ነው የሚፈጠረው የሚለው ነው። የመጨረሻ ሁሉም ማህበረሰብ የትምህርት ተቋማት አሉት። እንግዲህ ማህበራዊ መግባባት ወይም ሶሻል ኮንሰንሰስ የምንለው ከነዚህ ከጠቀስኩልሽ ከአምስቱ ማህበራዊ ተቋማት ውስጥ አንድ ህብረተሰብ ከመንግስት ውጪ፣ ከስቴት ፖለቲካ ውጪ እና ከገበያ ከኢኮኖሚክ ትራንዛክሽንስ ውጪ እርስ በርሱ ቅድም እንዳልሽው አብሮ የሚኖርባቸው ስርዓቶች ማለት ነው። ለምሳሌ ቤተሰብ እንዴት ነው የምንፈጥረው? እንዴት ነው የምናስተዳድረው? እንዴት ነው የምንጋባው? እንዴት ነው ልጆች ወልደን የምናሳድገው? የሃይማኖት ተቋማቶቻችን እንዴት አድርገው ነው ምዕመኖቻቸውን የሚያስተዳድሩት? እንዴት አድርገው ነው የሚያስተምሩት? የእስልምና ሊሆን ይችላል፣ የክርስትና ሊሆን ይችላል፣ ሌላም እምነት ባህላዊነት ሊሆን ይችላል። እንዴት አድርገው ነው የትምህርት ተቋሞቻችን አዲስ ዜጋ የሚያፈሩት? ከታች ከአጸደ ህጻናት ጀምረሽ መጀመሪያ ሁለተኛ ደረጃን የዩኒቨርሲቲውን ከፍተኛ ትምህርት በምንለው ውስጥ ዜጋ እንዴት ነው አንድ ሀገር የምትፈጥረው የምንለው ነው። እና እነዚህ ትምህርት ላይ የእምነት ተቋማት ላይ እና የቤተሰብ ግንኙነቶቻችንን በሙሉ የምናስተዳድርበት ጋቨርን የምናደርግባቸው ፕሪንሲፕልስ ነው እንግዲህ ሶሻል ኮንሰንሰስ የምንለው።
እንግዲህ ከነዚህ ውስጥ ኢትዮጵያ ውስጥ ያለው ማህበረሰብ በምን ላይ የተመሰረተ ነው? እንዳልከው እነዚህ የትምህርቱ የገበያው የተቀስካቸው አምስቱ ነጥቦች አሉ ኢትዮጵያ ውስጥና አሁንም አሉ። በምን ላይ ነው የተመሰረተው ይህ ማህበራዊ ግንኙነቱ?
ማህበራዊ ግንኙነት ብዙ ጊዜ ሶስት ነገሮች ላይ ይመሰረታል። አንደኛ ዕውቅና እንለዋለን recognition። ለምሳሌ ቤተሰብ ምሳሌ አድርገን እስቲሽን አንዲት ወንድና አንዲት ሴት ትዳር ሲመሰርቱ መጀመሪያ የሚሆነው ነገር ያንን ሰው ባለቤቴ ናት ባለቤቴ ነው ብለን እንደ ባል እንደ ሚስት ስንወስድና ያንን ሰው የህይወታችን አካል ስናደርግ recognition እንለዋለን። ማንኛውም አይነት ማህበራዊ ግንኙነት ከሁለት በላይ የማህበረሰብ አካላት እንዳሉ ያምናል። መቀባበል የማህበራዊ ግንኙነት የመጀመሪያው መሰረት ነው። መቀባበል ስል ሰውየው እንዳለ ማወቅ ብቻ ሳይሆን መብታቸውን ግዴታቸውን ማወቅ ማለት ነው። ሁለተኛ ዲቪዥን ኦፍ ሌበር እንለዋለን፣ የስራ ክፍፍል ማለት ነው። ለምሳሌ በእምነት ተቋማት ምሳሌ እንውሰድ። የትኛውም የእምነት ተቋማት ሶስት ነገሮች አላቸው፣ የእምነት መሰረት አላቸው። ቀኖና እንለዋለን፣ ቁርአን ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል፣ ወይም የብሉይ ኪዳን ሊሆን ይችላል የአይሁድ እምነት ተከታይ ከሆነ። ሁለተኛ ካህናት አሉ። ይሁዲ ከሆነን ራባይ እንላቸዋለን፣ ክርስቲያን ከሆነ ጳጳሳት፣ ኤጲስቆጶሳት፣ መጋቢዎች እንላቸዋለን። እስላሞች ሙስሊም እምነት ከሆነ ደግሞ ሼኮች፣ ዑለማዎች እንላለን፣ አስተማሪ የእምነት አስተማሪ ማለት ነውና ሃይማኖቱን የሚያስተምሩ የካህንነት ስራ የሚሰሩ ሰዎች አሉ። ደግሞ ተከታዮች ምእመን እንለዋለን። በእነዚህ መሃል ያለ የሐላፊነት አይነቶች አሉ። ለምሳሌ ካህናት ወይም የሃይማኖት መሪዎች ሁለት ነገር እንጠብቅባቸዋለን። አንደኛ መንፈሳዊውን ዓለም እንዲያስረዱን እንጠብቅባቸዋለን። ሁለተኛ ግን ከተራው ምእመን ያለፈ የሞራልና የተአማኒነት ልዕልና ይኖራቸዋል። ለምሳሌ ተጣላ የሚያስታርቁ፣ የዋሽን የሚገስጹ፣ ትዳሩ ላይ ታማኝ ሆኖ ያልተገኘን ሰው ወይ ከባለቤቱ ጋር የተጣላን ሰው የሚያስታርቁ ይሆናሉ እና ይሄ አይነት ሚና ሲፈርስ ለምሳሌ የሃይማኖት ተቋማትን የሚመሩ ሰዎች እንዲህ ያለ የሞራል ልዕልናቸውን ሲያጡ ማህበራዊ መግባባት እየፈረሰ ነው ማለት ነው። ቤተሰብ ላይ ወላጆች ለልጅ የሚገባቸውን ኃላፊነት መወጣት ሲያቅታቸው፣ ልጆችን በስርዓት ማሳደግ፣ መመገብ፣ ማስተማር፣ የሞራል የሚና አራያ መሆን ሲያቅታቸው ቤተሰብ እየፈረሰ ነው ማለት ነው። ፋሚሊ ዲስኦርጋናይዜሽን እንለዋለን። በትምህርት ቤቶች ውስጥ መምህራን በስነ ስርዓት የማያስተምሩ ከሆነ ኃላፊነታቸውን የማይወጡ ከሆነ የተማሪ መብት የሚገስሱ ከሆነ በገንዘብ ሊሆን ይችላል፣ በአካል ጥቃት ለምሳሌ ሴቶች ላይ የሚደረግ የአካል ጥቃት፣ የስነ ልቦና ተጽዕኖ ሊሆን ይችላል። እና የኃላፊነት አለን ዝርዝር አለን። ያንን በስነ ስርዓት መጠቀም ሳንችል ስንቀር ኔግሊጀንስ ስንሆን፣ አንዳንዴ ደግሞ ያንን ስልጣንና ኃላፊነት ያለ አግባቡ ስንጠቀም አቢዩዝ ማድረግ ስንጀምር ማህበራዊ መግባባት ይፈርሳል። እና ሶስቱ ነገሮች ወሳኝ ናቸው። አንደኛ መቀባበል recognition ያልኩት፣ ሁለተኛ የሐላፊነት ክፍፍል፣ ሶስተኛ unity of purpose የዓላማ አንድነት። ማህበራዊ መግባባት የመጨረሻ ግቡ አንድነት። ቤተሰብ ሆነን ባል ሚስት ሆነን ልጆች ይዘን ስንኖር መጨረሻው ዓላማችን አንድ ቤተሰብ መሆን ነው። የተከፋፈለ ቤት አይጸናም ይላል ቅዱስ መጽሐፍ ራሱ። ሀገርም ስንሆን እንደዚህ ነው። ኢትዮጵያውያን ስንሆን የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ብሔረሰብ፣ የተለያየ ቦታ ተወልደን ነው የምንመጣው። ግን እንደ ሀገር አንድ መሆን አለብን። ተከፋፍለን ኢትዮጵያዊነት የሚባል ማንነት የሚያሰባስበን ማንነት ይጠፋ። ማህበራዊ መግባባት እንደጠፋ አንዱ ዋቢ የሚሆነን ነገር እንደ ፖለቲካችን እንኳን ብታየው ኢትዮጵያዊነት ምንድን ነው የሚለው ላይ በጣም አንግባባ።
አዎ፣ እስቲ አሁን በመግቢያም ላይ እንደጠቀስኩት ፖለቲካውን ወደ ጎን አስቀምጠነው ከማህበረሰቡ ጋር የተመለከተውን ነው የምንወያየው። ምክንያቱም ፖለቲካውን ትልቁን ስዕል ለምሳሌ ኢትዮጵያዊ ማንነት አለ የለም የሚል ክርክርም መጥቷል። ትልልቅ ክርክሮች ተነስተዋልና እነሱን ክርክሮች ለማድረግ መጀመሪያ የረጋ የማይጋጭ ሰከን ብሎ የሚያዳምጥ ማህበረሰብ አያስፈልግም ወይ የሚለው ነው የኔ የማጠንጠኛ ጥያቄና አሁን ካነሳቸው አንጻር ማህበረሰቡ ከመንግስት ማለቴ መንግስት በህግ ነው ህብረተሰቡን ህዝቡን የሚያስተዳድረው ከሱ ውጪ ከመንግስት በመለስ ባለው
የኢትዮጵያ ማህበረሰብ ተግባብቶ ተከባብሮ ተዋልዶ አብሮ ደስታውንም ሀዘኑንም ተካፍሎ ያለውን ተቋድሶ በመኖር የሚታወቅ ማህበረሰብ ነው። ለምሳሌ የእምነት ተቋማት እርስ በርስ በመከባበር ከአንዱ አንዱ አካባቢ በሚለያዩ ሁኔታ ግን ተከባብሮ የሚኖር ነውና ይሄንን ማህበራዊ መግባባቱን መሰረቱን ያላለው ጉዳይ ለቁልፍ ጉዳይ የምትለው ምንድነው? ባሁን ሰዓት
ሲሆን በጣም ትልቅ ጥያቄ ነው የጠየቅሽኝ። እኔ እንዳልሽው ነው ትልቁን ስዕል ማየት ያለብን። ብዙ ጊዜ ፖለቲካ ላይ ነው የምናተኩረው እንጂ ያ ማህበረሰብ መንግስት ጋር ሳይደርስ ብዙ ተስማምቶ የኖረበት ከባለስልጣናቱ ውጪ የተጣላ አስታርቆ ያጠፋን ቀጥቶ የበረታና ሞግሶ ሸልሞ የደከመን አጽናንቶ የሞተበትን ለቅሶ ደርሶ ድንኳን ተክሎ እዝን ተቀምጦ በእድሩ ያጣን ሰው እቁብ አድርጎ ገንዘብ አዋጥቶ ለንግዱ ለትርፉ እንዲንቀሳቀስ የሚያደርግባቸው ብዙ የማህበረሰብ እሴቶች አሉ፣ ተቋማት አሉ። እነዚህ ለምን ላሉ ላልሽን ጥያቄ እኔ እንግዲህ ጽዮን ሁለት ምክንያቶች ይታየኛል። አንዱ ዘመናዊነት ይመስላል። ኢትዮጵያ ውስጥ አሁን አስተውለሽ እንደሆነ ባለፉት 20 አመታት 30 ነበር ባለፉት 30 አመታት ትልቅ ቀውስ አለ፣ የማንነት ቀውስ አለ። እንዳውም እዚህ ውጭ ሀገር ያለ ነው ዳያስፖራ ምን ባለው ላይ የበለጠ ግልጽ ሆኖ ተራለሽ። ያደግንበት ባህላዊ አስተሳሰብ፣ ባህላዊ እሴቶች፣ ባህላዊ መንገዶች አለ። የምዕራቡ ዓለም ስልጣኔ ደግሞ ወደኛ ያመጣው ነገር አለ። ምዕራባውያን አሁን የተሻቸው እንደሆነ ግለሰባዊ ናቸው፣ ኢንዲቪጁዋሊስት ናቸው። አንድ ልጅ 18 አመቱ ከሞላ በኋላ የሚያስበው ነገር ከአባቴና ከእናቴ ቤት ወጥቼ እንዴት የራሴ ኑሮ ላቋቁም። እኛ ደግሞ አባቶቻችንና እናቶቻችንን ይዘን መጀመሪያ እነሱ አሳድገውን ከዛኛ ደግሞ ጦራታ ሲወጡ አስቀምጠን ጦረን ማቅበር ነው የምንፈልገው። እዚህ ሀገር እድሜው ከጦራታ በኋላ የደረሰ ያለፈ ሰውና ወደ ሰባዎች የተጠጋ ሰው አረጋውያን የሚቀመጡበት ቤት ውስጥ ነው ሄዶ የሚቀመጠው። እና የሁለት ዓለም ሰዎች ሆነናል ኢትዮጵያ። በአንድ በኩል ዘመናዊነቱንና ምዕራባዊነቱን እንፈልጋለን። ያ ማለት የሀገራችንን ባህል የሀገራችን ተቋማት ውስጥ ያሉትን ነገሮች የማንወዳቸው ምንተቻቸው ነገሮች አሉ። በሌላ በኩል ባህላዊውን ነገር የድሮውን ይዘን መሄድ እንፈልጋለን። እና የሁለት ዓለም ሰዎች ሆነናል። ያም ያመጣው ቀውስ ያለ ይመስለኛል። ሁለተኛ ይሄ የብሔረሰብ ማንነት የኤትኒክ ማንነት ላይ ብቻ ማተኮራችን ነው። ቅድም እንዳልሽው ብሔረሰብ ከብሔረሰብ የተጋባን የተወለድን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ አብዛኞቻችን ከተለያየ ብሔረሰብ ቤተሰቦች የመጣን በተለያየ ሀገሪቱ ክፍል ውስጥ ተወልደው ተንቀሳቅሰው አስተማሪ ሆነው ወታደር ሆነው ነጋዴ ሆነው የወለዱን ልጆች ነን እኛ። አሁን ግን ያለው ያም ያሰባስበንና የሚያገናኘንን ድልድይ ሆኖ ሀገሪቱን እንደ ገመድ እንደ ስጋጃ ገመድ ያሰራትን ነገር ላይ ማተኮር ሳይሆን የሚያለያየን ነገር ላይ ነው ያተኮርን ያለን። ያለፈውን አመት የ40 አመት ጉዟችንን ስታይ ሲሆን እኔ ፖለቲካውን አሁን አልገባበትም። ቤተክርስቲያን ስትሄጂ አሁን የአማሮች ቤተክርስቲያን አለ፣ የትግሮች ቤተክርስቲያን አለ፣ የኦሮሞዎች ቤተክርስቲያን አለ። አንድ መጽሐፍ ቅዱስ እያነበብን ማለት ነው። ሰዎች በቋንቋቸው እግዚአብሔርን ቢያመልኩን ችግር የለብኝም። ግን እነዚህ ቤተክርስቲያኖች የሚቋቋሙበት ኢንቴንሽን ምንድን ነው? ብዙ ጊዜ ስትይ ሰዎች አብረው መሆን ስለማይፈልጉ። ግን ከእምነቱ ትምህርት ክርስትናን ብቻ እንወስዳለው፣ ከእምነቱ ትምህርት እንኳን ስትሄጂ ባልንጀራህን እንደራስህ አድርገህ ውደድ የሚል መጽሐፍ ቅዱስ ያነብሽ አጠገብሽ ያለው ሰው ኦሮሞ ስለሆነ አጠገብሽ ያለው ሰው ትግሬ ስለሆነ የምትጠይቅ ከሆነ አብረሽ መጾም አብረሽ መጸለይ አብረሽ ዳቦ መቁረስ ማትፈልጊ ከሆነ ያንቺ እምነት ወይም የኔ እምነት ምን ማለት ትርፋቱ? እና ይሄ መገፋፋትን መለያየትን አብሮ መሰብሰብን መዋደድን እርስ በርስ መከባበርና ወደ አንድነት መምጣትን ሳይሆን መለያየት ላይ ማተኮራችን ፖለቲካችንን እንድታዩ እምነት ተቋማችን ቤተሰቦቻችን አሁን ጥናት አይደረግም አሜሪካን ሀገር ይደረጋል። አሁን የአሜሪካኖች በዘር ላይ ተመሰረተ ጥላቻ እየጠፋ ነው ወይስ እየጨመረ ነው የሚለውን የሚለኩት በምን እንደሆነ ታውቂያለሽ? ኢንተርሬሽናል ማሬጅስ እየበዛ ነው ወይስ እየቀነሰ ነው ብለው ያሉ። ጥቁር ከነጭ እየተጋባ ከእስያው ጋራ ከሂስፓኒኩ ጋር እየተጋባ ከመጣ ፕሬጁዲስ እየቀነሰ ነው ብለው በዛ ይለካሉ። ሰው ከራሱ ብሔረሰብ ብቻ እየተጋባ ከሆነ ግን አሃ በዘር ላይ ተመሰረተ ጥላቻን እያሸነፍ ነው አይደለም ብለው ይላሉ። እንደዛ አይነት መረጃ ቢኖረን ከዛሬ 40 አመት በፊት ምን ያህል ኢንተርኤትኒክ ማሪጅ ሳሉ ከዛሬ 20 አመት በፊት ከዛሬ 5 አመት በፊት
ስለዚህ በዘር ላይ የተመሰረተ ጥላቻን ለማጥፋት ይሰራሉ።
እዚህ
ሀገር
እኛ ጋር ደግሞ ተቃራኒ ነው
ያለው። እንግዲህ የዚህን ሀገር ከኢትዮጵያ ጋር ማነጻጸር በራሱ ተገቢ ነው ብዬ አላምንም በብዙ መልኩ። ምክንያቱም የተለያየ የኢኮኖሚ የፖለቲካ እንዳነሳ ነው የማህበረሰብ ማንነት ስለሚለያይ ልዩነት አለው። ግን ደግሞ ለችግሮች መፍትሄ የሚፈልጉበትን መንገድ ማየቱ ጠቃሚ ነውና ኢትዮጵያ ውስጥ ለጥላቻ በተለይ በማንነት ላይ የተመሰረተ ሁኔታ ለማደጉ ጥላቻ ለማደጉ አስተዋጽኦ የሚያደርግ ከሆነ በምን አይነት መልኩ ነው ይሄን ችግር ለመፍታት መሰራት ያለበት?
ትልቅ ጥያቄ ነው የጠየቅሽኝ። እና ደግሞ መጀመሪያ ሹም ማለት ነው አሁን ምራባያኑ የሚያረጉት ሁሉ ገልብጠን አገር ቤትን ውሰድ ማለት አይደል? ምክንያቱም እነሱ የመጡበት ታሪክ የነሱ ህይወትና የኛ አንድ አይነት ያለም ያልሽው እውነትሽ ነው። እኔም እንዳብነት ነው ወሰድኩት። እንዴት እንቀይረው ላልሽኝ እኔ ሲሆን ትልቁ ነገር የሚመስለኝ በእነዚህ ተቋማቶቻችን ውስጥ ያሉ መሪዎቻችን የህሊናና የሞራል ተሐድሶ ማድረግ አለባቸው። ሶስቱ ላይ ነው አሁን እኔ ያተኮርኩ ያሉት፣ ቤተሰብ፣ የእምነት ተቋማትና የትምህርት ተቋማት። የእምነት ተቋሞቻችን እውነት ሰው ሲገፋ ይጮሃሉ? ጉልበተኞች፣ ባለስልጣናት የሰውን መብት ሲያስሩ ሲገፉ ታው ይላል ወይ? የትምህርት ተቋሞቻችን ህሊና አላቸው ወይ? አሁን የአደባባይ ሞራል አለ ሲሆን ስለ ሀገር ጉዳይ ወጥቶ ከዩኒቨርሲቲዎች የሚጽፍ የሚሞግት በጣት የሚቆጠሩ ሰዎች ናቸው ያሉ። አሁን ፕሮፌሰር መስፍን ያቸው ለአራት መንግስታት ጊዜ የህሊና የእውነት አፍ ሆነው ኖረዋል። እንደሳቸው አይነት ስንት ሰው አለ?
ስለዚህ በቤተሰብ ትምህርትና በሃይማኖት ተቋማት ላይ በየትኛውም የሃይማኖት ተቋማት ላይ ይሄንን የማህበረሰብ መግባባት ለማምጣት መሰራት አለበት ነው። ይሄ እንግዲህ እንደ አንድ የአማራጭ መፍትሄ ሐሳብ ነው። አሁን ግን ኢትዮጵያ የመፍረስ አደጋ ተጋርጦባታል የሚል ተደጋጋሚ ከብዙ አፎች ይሰማል። የኢትዮጵያን ፖለቲካ ጉዳይ ከሚከታተሉ ሰዎችም ይሰማል። እና ይሄ የመፍረስ አደጋ ተጋርጦባታል ተብሎ ሲነሳ ከሚዘረዘሩት ምክንያቶች መካከል አንደኛው ማህበረሰቡ እርስ በርስ የተጋጨ ነው። ለምሳሌ ሁለት ወጣቶች አንድ አካባቢ ላይ ቢጣሉ እነዛ የተጣሉት ሁለት ወጣቶች የተጣሉበት ምክንያት ሳይሆን የሚታየው ከየትኛው ብሔረሰብ ነው የመጡት ይልና እሱ ግጭት ያድጋል። እንደዚህ አይነት ግጭቶች አሉ። እንደዚህ ያሉ ግጭቶች የእውነትም አድገው ለመፍረስ አደጋ ምክንያት ሊሆኑ ይችላሉ ወይ?
ይሆናል። ምክንያቱም ቅድም እንዳልኩሽ መንግስት የሚፈጥረውን ጫና አንዳንድ ጊዜ ይፍታዊ ባልሆነ አካሄድ የሚፈጥረውን ጫና ብዙ ጊዜ ስናረም የነበረው ማህበረሰብ ውስጥ በነበረን አንቺ ቅድም ባልሽው መግባባት፣ አሁን ማህበረሰባችን ራሱ እርስ በርስ እየተከፋፈለ ከሚያግባባንና ከሚያስባስበን ነገር ይልቅ የሚያለያየን ነገር ላይ መዋል ስንጀምር በሌላ ቋንቋ ጥላቻና ልዩነት እየሰፋ ስለሚመጣ ቅድም ያልሽው ነገር ይሆናል። ተማሪዎች ኮሌጅ የገቡ ተማሪዎች አንድ ዱጉማ የሚባል ልጅና አንድ አድማሱ የሚባል ልጅ ስለተጣሉ የአማራና የኦሮሞ ግጭት ሆኖ ያልፋል። የሚዳኝ ሰው ይጠፋል። ግጭቱ ብቻ ሳይሆን አንቺ ልዳኝ ብለሽ ብትሄጂ ዳኛው ማን ነው ነው የሚባለው? አማራ ነው ዳኛው ወይስ ኦሮሞ ነው ዳኛው የሚባል ነገር ጋር እንገባለን። ገብቶሻል? የአንድ ሀገር ሰው መሆናቸው ይረሳል። የአንድ ትምህርት ቤት ተማሪዎች መሆናቸው ይረሳል። መምህሩ የሁለቱም መሆኑ ይረሳል።
የሀገር መፍረስ አደጋ አለ ሲባል እንደ ቀልድ ነው የሚነገረው። እንደ ቀልድ ማለት ይሄንን ነገር የሚናገረው ሰው እንደ ቀልድ እየተናገረው አይደለም። ግን አንዳንድ ጊዜ እየተለመደ ሲመጣ አንድ ነገር ቀላል ነገር ይሆናል በሰዎች አይምሮ ውስጥ። እና የሀገር መፍረስ አደጋ ምንድን ነው? ለአንድ አገር ህዝብ ምንድን ነው እንዲህ በቀላሉ የሀገር መፍረስ አደጋ ሊያጋጥም ይችላል ተብሎ ሊታለፍ የሚገባው ጉዳይ ነው?
ሲሆን አይደለም። ግን ምልክቶቹን ላሳይሽ። አንደኛ እርስ በርስ ቅድም አንቺ እንዳልሽው በብሔረሰብ መሀል የሚደረግ ግጭት፣ ማንኛውም አይነት ግጭት ደግሞ በብሔረሰብ መተርጎሙ ይሄ ትልቁ ምልክት ነው አደጋ ላይ እንዳለን። ሁለተኛ መፈናቀል፣ አማራ ያልሆኑ ሰዎች ከአማራ ክልል የሚፈናቀሉ ከሆነ
ውጤቱን አይደለም
ሰዎች የሚፈናቀሉ ከሆነ
ዶክተር ደረሰ ሐሳቤ ውጤቱ የሚያመጣውን ውጤት አሁን እየታየ ያለው ውጤት ወይም የሀገር መፍረስ አደጋ ملكتو يلم ما يلم يالكوت قل هبرت سابو سيم ملكتو ያገር መፈስ አደጋ አለ ሲባል እንደ አደጋው ከፍተኛነት ያህል ያሳሰበው ነው ወይ ነው ጥያቄ እንደ ቀላል እንደዚህ መፈስ አደጋ አለ ተብሎ የሚታለፍ ጉዳይ ነው ወይ በጣም አሳሳቢ ጉዳይ አይደለም ወይ ከሌሎች አገሮችም ከኢትዮጵያ በፊት አሁን በቅርብ በአይን የአይን ማኝ ሆነን እየተመለከተናቸው ካለው ጉዳይ አንፃር ዝም ብሎ በቀላሉ የሚታለፍ ላይ ለፋበት ላይ ጣርበት ችግሩን ለማስወገድ ላይሰራበት የሚቻል ተራ ጉዳይ ነው ወይ?
በጭራሽ አይደለም። በጭራሽ አይደለም። የሚያሳዝነው እንዳልሽው ተራ አድርገናል። ማለት እንድስናወራው ራሱ ቀላል ነገር አድርገን ነው የምናወራው። ግን አይ ቲንክ መጮህ አለብን ስልሽ ምንድነው? አንድ ሞኝ የሆነ ሰው አሉ ቤቱ ሳታይዞ ተቃጥሎ እሱ ተረፈ። ቤቱ አመዶ ነውና ሰዎች ይዘውት ሲወጣ ይስቃል። ምን ለምን ነው የምስቀው ሲባል የቤቴ መቃጠል ለቱሃኔ በጀኝ ብሎ ተረታል። እና ቤታችን እየተቃጠለ በቱሃን ጉዳይ እየተጣለ
ሲሆን አመሰግናለሁ አንቺንም ዶክተር ደረሰ ጌታቸውንም ውይይታችሁ እንዳልተቋጨ ነው የሚገባኝ። ሙሉ ቃለ ምልልሳችሁ በቪዲዮም በድምጽም በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። አድማጮችም እንደዚሁ አስተያየቶቻችሁን በዚህ ጉዳይ ላይ ማንሸራሸር ትችላላችሁ። በፌስቡክ ገጻችንም ላይ ሆነ በኢሜል ወይም ደግሞ በራዲዮ መልእክት መቀበያችን እየደወላችሁ። ለዛሬ ጊዜው ወደ ማብቃቱ ነው። እንግዲህ ጾሙም ወደ መገባደዱ ነው አይደለም ሲሆን?
አዎ ፋሲካም እየደረሰ ነው።
አንድ እንግዲህ ከዛሬ ጀምሮ 15ኛ ቀን ላይ ይውላል ማለት ነው ፋሲካ። እስከዚያው ድረስ አብረን እንድናዘግም ጾሙም የጾሞና ጸሎቱም እግዚአብሔር ዘንድ የሚደርስ እንዲሆን በገና እንደርድር።
አዎ ለአድማጮቻችን በገና ምስጋና እናሰማቸው።
አባታችን በሰማያት ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን እንፈልጋት ከጥንቱ በልጅነት ትንታት ሰጠና ቤቱን ፈቃድህን እንዴት ደረግ ይሆን በሰማይ ተንተነስተን ከደይን እንድንኖር እስካና ምግብ ሆኖን ዛሬም በንድር አሸጋዮት ሳለን ምግባችንን የዕለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም ከፎሉ ማት አጥታለን አደናን እንጂ ከሞት እጅ መንግስት ማያገኛ ትልፈት ጌትነት ታሊነቱን ክብርም ናቸውና።
የማጠቃለያ ዜና እናሰማለን። የሰሜን ብሔራዊ ፓርክን ቃጠሎ ለማጥፋት አንድ ከደቡብ አፍሪካ የተላከ ሄሊኮፕተር ዛሬ ወደ ስራ መሰማራቱ ተገልጿል። የአፍሪካ ጉብኝታቸውን የጀመሩት ኢቫንካ ትራምፕ ለአፍሪካ ሴቶች የኢኮኖሚ ጉባኤ ዛሬ አዲስ አበባ ገብተዋል። እስክንድር ፍሬው አጭር ዘገባ ልኮልናል።
It's a great privilege to start my visit to the continent here in Ethiopia, the diplomatic capital of Africa.
ባጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይሰማኛል። የአፍሪካ የዲፕሎማሲ ማዕከል በሆነችው ሀገር የቡና ምንጭና መገኛ በሆነችው ሀገር ነያሉት የጉብኝታቸው ዋነኛ መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሃውስ ይፋ የተደረገው በእንግሊዝኛው WGDP የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ፕሮግራም እንደማለት ነው። የመጀመሪያ ተግባራቸውም ያንዴት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘት ነበር። በዚህ ጉብኝት ወቅት ሲናገሩም የሴቶችን አቅም መገንባትና በገንዘብ ማገዝ ብልህ የሆነ የልማት ፖሊሲ መሆኑን እናምናለን። አዋጭም ነው። የጸጥታና የደህንነት ጥቅማችንንም ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። የሀገራትን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው። ነው ያሉት። የኢቫንካ ትራምፕ የጉብኝት መርሃ ግብር በነገው ዕለት ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተነን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም።